ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ለምሽቱ ካሰናዳናቸው ጉዳዮች መካከል
ማተሬስ ጥበብን በደሴ ከተማ ስማር ቆይቼ በ1998 በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን አገኘሁኝ። ከዛ በ1999 ጀምሮ በተፈሪ መኮንን በቀድሞ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነ ጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ።
ሄሉ ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተም ጥበብ ስራዎች የሚታወቅ የስነ ጥበብ ባለሙያና መምህር ነው። የምሽት እንግዳችን ነው። ቆየት ብሎ ሐሳቡን ያጋራናል። ሌሎች መሰናዶችም የተካተቱበትን ዛሬውን ስርጭት ሀብታሙ ስዩም አመራለሁ። ኤልያስ አስማረ ደግሞ በድምጽና ምስል ቅንብሩ አብሮን ያመሻል። አብራችሁን ቆዩ። ወደ ቀዳሚው መሰናዶም እንሻገር። ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተም ጥበብ ስራዎች የሚታወቅ የስነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ስራዎቹ ረብ ያላቸው ሐሳቦችን እያጋራ ይገኛል። ከስራው ጋር የተያያዙ ጉዳዮችን ለማንሳት በስልክ መስመር አግኝተነዋል። በመቀጠል ይቀርባል።
ኃይሉ ክፍሌ ይባላለሁ። የተወለድኩት በደሴ ከተማ ነው። አማተር የስዕል ጥበብን በደሴ ከተማ ስማር ቆይቼ በ1998 በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ አገኘሁኝ። ከዛ በ1999 ጀምሮ በተፈሪ መኮንን በቀድሞ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነ ጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ። አሁንም እዛው ነው የማስተምረው። ከዛን ጊዜ ጀምሮ ከማስተማር ጎን ለጎን በግቢ በቡድን የዓለም ክፍሎች ኢንተርናሽናል ሲምፖዚየምስ ወርክሾፖች ላይ ሳተፋለሁ። 2011 ደግሞ ሁለተኛ ዲግሪን እዛው በአዲስ አበባ ዩኒቨርሲቲ አግኝቻለሁኝ። ከሁለት ዓመት በፊት ደግሞ ከጓደኛዬ ሰዓሊ ታምራት ስልጣን እና ከሌሎች ወዳጆቼ ጋር በመሆን ኢንተርናሽናል አርት ሲምፖዚየም ከተለያዩ 15 የዓለም ሀገራት የመጡ ሰዓሊዎችን በማሳተፍ አንድ ደማቅ ዓለም አቀፍ የስዕል ሲምፖዚየም አዘጋጅተናል። ጎን ለጎንም ከባለፉት 6-5 ዓመት ወዲህ በፈንድቃ ባህል ማዕከል የስዕል ጋለሪ ሰዓሊዎችን አውደሪ እንዲያቀርቡ በማደራጀት ከጓደኞች ጋር በመስራት ላይ ይገኛለን።
እንግዲህ አንተ ወጣት ከሚባሉ ሰዓሊዎች መካከል አንዱ ነህ። ነገር ግን ስራዎችህ በአብዛኛው ከሞላ ጎደል ጥንታዊነት የሚንጸባረቅባቸው ናቸው። ይህንን ርዕስ የመረጥክበት ልዩ ምክንያት አለ ይሆን?
እንግዲህ ሰው ማንን ይመስላል ቢባል ኑሮውን ወይ ንባቡን ወይ ውሎውን ነው የሚባለው። እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ብዬም ጀምሮ የኋላ ታሪኮቻችን መመርመር፣ መፈተሽ በጣም ያስደስተኛል። እና ይሄ የንባብ ልምዴና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር የንባብ ፍላጎቴን ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችንም እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ 100 ዓመት የተደረገ አንድ ክዋኔ እኛ ሀገር ውስጥ እዛው 100 ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ ራስን መፈለግ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴና ሀሳብ ላይ እንድገኝ አድርጎኛል ብዬ አስባለሁ።
እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው። የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው?
አንዳንድ ጊዜ ሀሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሀሳብ ላለብሰው እችላለሁ። ግን ብዙ ጊዜ ሀሳቡ ይቀድምና ያንን ሀሳብ በየትኛው ሚዲየም ገልጸው ይበልጥ እኔም ያስደስተኛል፣ ለተደራሽም ደግሞ ሀሳቤን ሴንተር ሊያገኝልኝ ይችላል ብዬ ሳስብ ሞከክራቸዋለሁ የተለያዩ ያሰራር ዘዴዎች። በአጋጣሚ ሁሉ የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነውና ይሄ ትምህርት ዘርፍ በጣም በውስጡ ብዙ የተለያዩ ያሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጄው ፈልጌው በፍቅር ማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ። እና እንዳልኩ በስክሪፕቶ የሚገለጥ ከሆነ ስክሪፕቶ ተጠቀማለሁ። ወረቀት በመላጥ ከሆነ እነሱን ልጣለሁ። በመለጥፍ ከሆነ ለጥፋለሁ። እንዲህ ያደረኩ ላለፉት 15 16 አመት ከተመረኩ ጀምሮ ሰራ ነበር። በተለይ ግን አሁን በዚህ 3 እና 4 አመት በደንብ ወድጄው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ታቢን በማስደገፍ እነሱ አንድም እንደ ጌታይ ጥበብ ሁለትም እንደ ሐሳብ ሶስትም እንደ መስሪያ ሚዲየም አድርጌ ምሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሃሉ እንዳልከው ይሄን ሐሳብ ስክሪፕቶ ቢገልጥ ይሻላል ውሃ ቀለም ይገልጥ ይሻላል ብዬ ካሰብኩ ራሴን ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው።
ኃይሉ፣ ዙሪያ በመታያቸው ጉዳዮች ላይም የራስህን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው?
ትልቅ ፋይዳ ነው እንጂ ያለው። ለምሳሌ ምንድን ነው ከዚህ ጥያቄ አንጻር የኪነ ጥበብ ወይም ስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የአገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሐሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ ያለበት ብዬ አስባለሁ። ይሄንበት ያለው አካሄድ ወይም ደግሞ ያሰብነው ያለው ሐሳብ የሰው ልጅ ከተሰጠው የሰባዊ ክብርና ሐሳብ ለልና አንጻር የት ላይ ነው ያለነው? ይሄስ ጉዳይ በምን ምክንያት መጣ? እንደገናስ በዚህ ሐሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉት ነገሮች የሚመረምር እንዲፈትሽ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሐሳብን ማቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይህን ጉዳይ ማሰብ ያለብን ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኒህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሐሳቦች እንድንነጋገር ምክንያት አልሆነም በሚል የተሰማኝን እንደጠቀስከው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከትናንሽ ሐሳቦች ወጥተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢብ ነው ብዬ አስባለሁ።
እንግዲህ ስራዎች የተለያዩ ቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅለል አድርገህ ንገረን። ከእሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማ ስሜትስ ምንድን ነው? በስራህ ምክንያት ካገኘኸው እውቅና አንጻር
እሱ አጋጣሚ ምንድን ነው? የእሳቸው የቅርብ አማካሪ የኔም ስራዎች የሚገዛኝ የኔም ስራዎች የሚያደንቅ አማካሪያቸው አለና አንድ ኤግዚቢሽን ላይ ተገናኘንና ሀሳቡን ይነግረኛል የእሳቸውን ምስል እንድሰራለትና እሳቸው አያውቁም። ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን። ግን በደንብ ጊዜ እንደሚሰጠኝ ተነጋግረን 2 ወር ሰጠኝና በሁለት ወር ጊዜ ውስጥ ሰራሁት የእሳቸውን ፖርትሬት። የዚች ታላቅ ሀገር ክብርት ፕሬዚዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ መጠየቅ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁኝ። ምክንያቱም ቀደም ብለን እንደጠቀስከው በዚህ ሰዓት አሁን እኔ በተለያዩ ማህተሞች ስዕልን የምሰራው በቡርሽ ሳይሆን ማለት ነው። እነዚያ ማህተሞች ደግሞ አንድም ማህተሞች የራሳቸው ታሪክ ናቸው፣ ሁለትም ማህተሙ ከተመታ በኋላ ውሳኔ አለ። ምክንያቱም ዜር ኢዝ ዲሲሽን ቢሃይንድ ዘ ስታምፕ፣ መልካምም ክፉም ወይም ደግሞ የሚበትን ወይም የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ አብሮ ማለት ነው። ስለዚህ እሳቸውን መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖችን ወይም ደግሞ ምሳሌ ሊሆኑ የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ የንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ። የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ እነዚህ የሴቶችን ማህተም ሰበሰብኩና በእነዛ ማህተሞች በመደራረብ ነው የእሳቸውን መልክ የሰራሁት። ስለዚህ እኔ ሀሳብ ምንድን ነው የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርስዎ ላይ ደርሷል እና ይሄ ገመድ ወዴት ይሄዳል፣ እሱ ምን ያደርጉታል አይነት የሚል ሀሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሀሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት ለሱ ማለት ነው። እሱ ተቀበለኝ፣ እዛ ጋር ጨረስን የኔና የሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው እና ከሰጣቸው እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብርት ፕሬዚዳንት ይፈልጉሃል፣ የአሰራር ዘዴውን ሀሳብህን እንድታወራላቸው ይፈልጋሉ እና ቀጠሮ እያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው እና ተገናኝተን እንደነገሩኝ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው። ሁለተኛ ፊታቸው ላይ የተቀመጡት ቅድም የጠቀስኩልህን ማህተሞች ምን እንደማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸውና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸውና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩኝ እና ምን ተሰማህን አልከው፣ በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔን መጥራት እኔን ብቻ እንደጠሩኝ አይደለም ማስበው፣ እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቤን የማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫና ማበረታቻ ነው የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል፣ ሴኔጋል፣ የተለያዩ ዓለም አቀፍ ቤናሎችን የስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንገፋ አንገፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለእኔ ማግኘቴ ለእኔም ትልቅ ክብር ነው፣ ትልቅ መነሳሳትን የፈጠረልኝ። እንዲሁም ከእኔ ጀርባ ላሉ እኔን መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም።
ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሌ ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንጻር ምንድን ነው ብለህ ታስባለህ?
በጣም ግሩም ጥያቄ ነው። እንግዲህ እኔም ላለፉት 16 ዓመት አሁንም እያስተማርኩ ነው ያለሁት። እንዳልከው በእኔም እድሜ ላይ ያሉ ከእኔም እድሜ ከፍ ያሉ ከእኔም እድሜ ያነሱ ልጆችን የማስተማር ከእነሱም የመማር እድል አግኝቻለሁ እና በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው እኔም በተገብረው የሚደስ የሚለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች የት እንደ ደረጃ እየቆጠርናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መሰጠት በተግባር ላይ መዋል መቻል፣ ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስዕል ትምህርት ቤት ሲገባ የሚያገኘውን ዲፕሎማ ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድና እሱን ማክበር መቻል፣ ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበር እና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ ውጭ አሉ ምሳሌ የሚሆኑን ታላላቅ ሰዓሊዎች አሉ። የእነሱን ዳናቸውን መከተል እጅግ የተከበሩ አፈወርቅ ተክሌን የመሰሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ። የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ።
እጅግ በጣም አመሰግናለሁ። ኃይሉ ክፍሌ የስነ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረጽክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ።
በጣም እግዚአብሔር ያክብርልኝ። ያትሽንም ሰላም ሁኑልኝ።
ከ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ኢትዮጵያን ወክሎ ነገ በሚካሄደው በ42ኛው የዓለም ሀገር አቋራጭ ቻምፒዮና ውድድር ላይ የሚሳተፈው ብሔራዊ የኢትዮጵያ አትሌቲክስ ቡድን አውስትራሊያ ባትረስት ገብቷል። ኤቢሳ ነገሰ ደግሞ በዘርፍ ውስጥ ትልቅ ስም ያለውና ክብረ ወሰንን በማስመዝገብ የሚታወቀውን አትሌት ቀነኒሳ በቀለን አነጋግሯል። ዘገባውን ኤደን ገረመው በመቀጠል ታቀርባለች።
በዓለም ሀገር አቋራጭ ሻምፒዮና ላይ በመሳተፍ ከ10 ጊዜ በላይ ባለድል የሆነው የበርካታ ክብረ ወሰኖችና ሜዳሊያዎች ባለቤት አትሌት ቀነኒሳ በቀለ እንዲህ ያለ ውድድር እየተዳከመ መምጣቱን ገልጾ በአሁኑ ውድድር ለሚሳተፉ ለኢትዮጵያውያን አትሌቶች ግን መልካሙን ተመኝቷል።
ኢትዮጵያኖች ጥሩ ውጤት አስመዘግባሉ ብዬ ገምታለሁ። ያው በዚህ አጋጣሚ መልካም እድል ተመኝቻለሁ። ያው ጥሩ እንዲገጥማቸው እግዚአብሔር ይርዳቸው ላለው እንግዲህ በርትቶ በድል እንደሚመለሱ እርግጠኛ ነኝ። ያው መልካም ምኞቴን በዚህ አጋጣሚ ገልጻለሁ።
የሶስት ጊዜ የኦሎምፒክ ባለድል አትሌት ቀነኒሳ በቀለ ሀገር አቋራጭ ውድድር በህይወቱ ትልቁን በር የከፈተለት መሆኑንም ያስታውሳል።
ህይወቴ ትልቅ ቦታ አለኝ ለሀገር አቋራጭ፣ ምክንያቱም በሀገሬም ያው እድል አግኝቼ እስከ ዓለም አቀፍ ድረስ እድገት ያገኘሁበት የታወቅኩበት ሀገሬን ያሳወቅኩበት ነውና በጣም ያስደስተኛል። ሀገር አቋራጭ ገና ከጅምሩ በዚህ ውድድር ውጤት አግኝቼ ያው ታውቅበታለሁ ተጠቅምበታለሁ ማለት እችላለሁ። እንደምታወቀው በዚህ ውድድር ላይ እኔ የበላይነትን በዚህ ውድድር እስከማገኝ ድረስ ያው የኬንያን አትሌቶች የበላይነትን ይዞ ለረጅም ዓመታት በተከታታይ ሲያሸንፉ የነበረው ውድድርን የኬንያን የበላይነትን ያው በመስበር ኢትዮጵያኖች የበላይነት እንዲወስዱ ያደረኩት በዚህ ውድድር ነው እና በዚህም ያው ከፍተኛ ኩራት ይሰማኛል። እንግዲህ ያው ውድድሩም በጣም ቻሌንጁ ከባድ ነው። እንደምታወቀው እንደ ትራክ የተመቻቸ ፊልድ ላይ አይደለም የምታካሄደው ውድድሩ። በተለይ ውጣ ውረድ አለው፣ እርጥበታማ በረዶማ ጭቃማ ቦታ ላይ ነው የምትሮጠው። በጣም ቻሌንጅ የሚያደርግ ቦታ ላይ ነው ውድድሩ የሚደረገው እና እሱን ያው በመቋቋም የበላይነትን በመቀናጀት ያው ሀገሬንም ራሴንም ከፍተኛ ድል እንድናገኝ አድርጋለሁ ማለት እችላለሁ።
አትሌት ቀነኒሳ የሀገር አቋራጭ ውድድር አሁን ድምቀቱ እየወረደ እንደሚገኝ ገልጾ ምክንያት ነው ያለውንም ያስረዳል።
በፊት በየአመቱ ሲደረግ ነበር፣ አሁን በየሁለት አመቱ አንዴ ነው የሚደረገው። ከዛም ባለፈው ደግሞ ኢቨንቱንም ቀንሶታል፣ የቀየሩትም አለ የቀነሱትም አለ እና ይሄ ደግሞ ያው በተለይ ለኢትዮጵያኖች ለኬንያዎች በጣም ያው ጉዳት ነው። እንደምታወቀው ኢትዮጵያን እና ኬንያን ኤርትራን የሚታወቁበት ብሎም ያው ኡጋንዳዎች በዚህ ውድድር በተለይ ትልቁን ድርሻ የሚወስዱት ናቸውና ይሄ ደግሞ የውድድሩ እየቀነሰ መሄድ የድባቡ መውረድ ያው ለነዚህ አገር ላሉ አትሌቶች ያው ትልቅ ጉዳት ነው። እንግዲህ ወደፊትም ደግሞ ያው እነዚህ አገራት ትኩረት ሰጥቶ ከዓለም አቀፉ አትሌቲክስ ማህበር ጋርም እየተነጋገሩ እነዚህ ውድድሮች ያው ወደ ድሮ ቦታ የሚመለስበትን እድገት የሚያገኝበትን ትኩረት ሰጥቶ ድርሻቸው የሚወጡ ይላለው።
በሌላ በኩል አትሌት ቀነኒሳ የቀደመው ጉዳቱ ከባድ በመሆኑ አሁንም ድረስ ልምምዶች ላይ ህመሙ እየተቀሰቀሰ እንደሚያስቸግረው ገልጾ ይሁን እንጂ በመጪው ሚያዝያ ለንደን ላይ ለሚደረገው የማራቶን ውድድር እየተዘጋጀው ነው ብሏል።
ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። በቻይና ለስለላ ስራ የተለቀቀ ነው የተባለ ፊኛ ከሰማይ ተመትቶ በተጣለ ሳምንት ባለሞላ ጊዜ ውስጥ የዩናይትድ ስቴትስ ጦር ኃይል መነሻሽ ያልታወቀ 3 ሌሎች በራሪ አካላትን በተመሳሳይ መትቶ ከሰማይ አውርዷል። የቻይና ባለስልጣናት በበኩላቸው ተመትቶ የወደቁት አዲሶቹ በራሪ አካላት የነርሱ መሆናቸውን ባይናገሩም ዩናይትድ ስቴትስ ለሁኔታው የተጋነነ ምላሽ እየሰጠች ናት ባይናቸው። የሁለቱ ሀገሮች ግንኙነት እጅግ ዝቅ ባለ ደረጃ ላይ እንደሚገኝ እየተነገረ ነው። የአሜሪካ ድምጽ አኒታ ፓውል ከዋይት ሃውስ ያደረሰችንን ዘገባ አሉላ ከበደ እንደሚከተለው ያስተማናል።
የዩናይትድ ስቴትስ ጦር ባለፉት ጥቂት ቀናት ውስጥ ከሰማይ መጥቶ የጣላቸውን ምንነታቸው ያልታወቀ 3 በራሪ ነገሮችን አስመልክቶ በርካታ ጥያቄዎች እየተነሱ ነው። ይሁንና የዋይት ሃውስ ግን በእርግጠኝነት ሊል የሚችለው አንድ ነገር አለ።
There is no indication of aliens or terrestrial activity with the
እነዚህን በቅርቡ ከሰማይ ተመተው ወደ ምድር የተጣሉትን በተመለከተ ምንም አይነት ባዕድ ወይም ከምድራችን ውጪ የሆነ አካል እንቅስቃሴ የሚያመላክት ነገር የለም። ያንን የአሜሪካ ሕዝብ እንዲረዳው እንፈልጋለን። ሁላችሁም እንደምታውቁት ይህንን መግለጽ ለኛ አስፈላጊ ጉዳይ ነው።
ይህ በእንዲህ እንዳለም ታዲያ የዋይት ሃውስ ባለስልጣናት ጦር ሰራዊቱ ለምን እነኚህን በራሪ ነገሮች በብዛት አገኘ ስለሚለው አንድ ንድፈ ሐሳብ አቅርበዋል። ምክንያቱም እነኚህ ነገሮች እየፈለጉ የነበሩ በመሆናቸው ነው።
If you set the parameters in such a way that to look for a certain something it's
አንዳች የሆነ ነገር ለመፈለግ የሚያስችሉ መለኪያዎችን በፈቀድነው መንገድ ካዘጋጀን የሆነ ነገር ማግኘታችን አይቀርም።
ባለፈው አርብ በዩናይትድ ስቴትስ ምስራቃዊ የባህር ዳርቻ ቻይና ለስለላ ስራ የላከችው ነው የተባለ ፊኛ ተመትቶ በተጣለ አንድ ሳምንት ባልሞላ ጊዜ ውስጥ የዩናይትድ ስቴትስ ጦር ኃይል አላስካ ላይ አንድ ያልታወቀ በራሪ አካል መትቶ ጣለ። በማግስቱ ቅዳሜም ዩናይትድ ስቴትስ ዩኮን ግዛት ሰማይ ላይ የታየ በራሪ ነገር መጣ ለማውረድ ከካናዳ ጦር ጋር ተባበረች። እናም እሁድ ደግሞ 3ኛውን ሁሮን ሃይቅ አቅራቢያ ከሰማይ መጣ ጣለች። ይሁን እንጂ ኪርቢ ግን ሰዎች በዚህ መደናገጥ የለባቸውም ነው የሚሉት።
We do not assess that these most recent objects posed any direct threat to people on the
እነዚህ አሁን በቅርቡ የታዩት ነገሮች መሬት ላይ ባሉ ሰዎች ላይ ሊያደርሱ የሚችሉት ጉዳትን አስመልክቶ ምንም አይነት ቀጥተኛ ስጋት የሚደቅን ነገር አላገኘንም። ምንነታቸውንና ለምን ዓላማ የታሰቡ ናቸው የሚለውን ለማረጋገጥ ልዩ ትኩረት አድርገን በመከታተል ላይ እንገኛለን።
ትላንት ሰኞ የቻይናዎች ጉዳይ ሚኒስትር ቃል አቀባይ ዋንግ ዌንቢን የሌላ አስተሳሰብ ስሜት ለመቀስቀስ የተደረገ ባሉት እርምጃ ዋሽንግተንን ከሰዋል። በቅርቡ የታዩት 3 በራሪ ነገሮች የቻይና ስለመሆናቸው የተናገሩት ባይኖርም ዋሽንግተን ላይ ግን የተቃውሞ ክስ ማቅረባቸው አልቀረም።
The US's abuse of force, overreaction and escalation of the situation goes against the spirit.
የዩናይትድ ስቴትስ ያላግባብ ኃይል በመጠቀም ከመጠን በላይ የሆነ ምላሽ በመስጠትና ሁኔታዎችን በማባባስ ከዓለም አቀፍ ሕግ መንፈስና ከዓለም አቀፍ አስተራር ጋር የተቃረነ ነው። አሁን በማጋነንና ሁኔታውን ይበልጥ በማባባስ ይህንን እንደሰበብ በመጠቀም የቻይና ተቋማትና ድርጅቶች ላይ በሕገወጥ መንገድ እቀባ ለመጣል እየተጠቀሙበት ነው። እናም ቻይና ይህንን በጽኑ ትቃወማለች።
ፕሬዚዳንት ጆ ባይደን ከቻይናው አቻቸው ዢ ጂንፒንግ ጋር ለመነጋገር ለጊዜው ምንም አይነት እቅድ እንደሌላቸው ዋይት ሃውስ አስታውቋል። የዓለም አቀፍ ጉዳዮች ተንታኛዋ ኤሚሊ ሃርዲንግ በበኩላቸው ከቤጂንግ ጋር የተፈጠረው ውጥረት ለዋሽንግተን ከባድ ጥያቄዎችን ያስነሳል ነው የሚሉት።
Hey, we caught you. We know what you're up to. Cut it out. I think the more interesting
እንደሚመስለኝ ወደ ቤጂንግ የተላከው መልእክት ያውል ልብበል አግኝተናል ምን ያሰብክ እንደሆነ እናውቃለን የምታደርገውን አቆም የሚል ነው። አሁን ለዩናይትድ ስቴትስ የመከላከያ ሚኒስቴር መቅረብ ያለበት የተሻለ የሚሆነው ጥያቄ እንዲህ ያሉ ነገሮችን የመቅጠሚያው መንገድ ምንድነው? ድንገት እነኚህን ተንሳፋፊ ነገሮች በሰሜናዊ የዩናይትድ ስቴትስ አየር ክልል ሲንሳፈፉ አገኘን። እናም በአየር ክልላችን ሲንሳፈፉ ያገኘናቸውን ነገሮች በሙሉ እያንዳንዳቸውን ተኩሰን ለማውረድ እንሞክራለን ወይስ ለብሔራዊ ደህንነታችን ስጋት መሆን አለመሆናቸውን ለመወሰን የሚያስችል የተሻለ መንገድ እንፈልጋለን?
ተንታኞች አክለውም በበይነ መረብ የሚተላለፉት የሴራ ወይም ሰዎች የፈጠሯቸው ሐሳቦች ሌላ ስጋት ይፈጥራሉ ባይናቸው።
When we have so little information out in the public, it's very easy for misinformation, disinformation.
በህዝቡ ዘንድ በጣም ትንሽ መረጃ ሲኖር አሳሳች አለያም ጥርጣሬና ስጋት ለማንገስ የሚውጠነጠኑ ወሬዎችና የመላምት ሐሳቦችን ማሰራጨት በጣም ቀላል ይሆናል። ባለፈው ሳምንት መገባደጃ ላይ በኢንተርኔት አማካይነት የተሰራጩ በጨዋታ ስሜት ብቻ የታሰቡ ቀልዶች ነበሩ። በተመሳሳይ ግን ስለማያውቁት ነገር እንደሚያውቁ አድርጎ መናገር ወይም የመላምት ሐሳቦችን አለያም የተዛባ መረጃ ሆን ብሎ ማሰራጨት ደግሞ ተገቢ አይደለም።
አሁን ያልተመለሰው ጥያቄ መርማሪዎቹ ስለበራሪ ነገሮቹ ምንነት ምን ተረዱ? ቀጣዩስ ምንድነው የሚለው ነው።
አሉላና መሰግናለሁ ለምሽቱ ያዝነላችሁ የመጨረሻው መሰናዶ ደግሞ የጤና ጉዳይ ነው። ከአስርት ዓመታት በፊት በዓለም ዙሪያ ከአትክልት ብቻ የተዘጋጁ ቬጋን ምግቦችን ወይንም በኢትዮጵያ የጾም ምግቦችን ብቻ የሚያዘጋጁ ምግብ ቤቶችና ሬስቶራንቶችን ማግኘት ብርቅ ነበር። ይሁን እንጂ አሁን ላይ በተለይም ባደጉት ሀገራት የጾም ምግቦችን ማለትም ከአትክልትና ከጥራጥሬ ብቻ የተዘጋጁ ምግቦችን ብቻ የሚያቀርቡ ምግብ ቤቶችን ማየት የተለመደ መጥቷል። የታዲያ በከተሞች ብቻ ሳይሆን እጅግ ስጋ በል በሆኑ ማህበረሰቦች ውስጥም እየተለመደ ነው። ተከታዩ ዘገባ ከነዚህ ማህበረሰቦች ባንዱ አካባቢ ስላለው የአመጋገብ ለውጥና የጾም ሬስቶራንቶች ዙሪያ ያተኩራል። ኤደን ገረመውናት ዘገባውን የምታሰማን።
ዩርክ በሚገኘው መኖሪያ ቤታቸው ሳሉ እንደ ቀላል የተጸነሰ ሐሳብ አሁን ትልቅ ቦታ እንደደረሰ ባልና ሚስቱ ይናገራሉ። አላማቸው ስጋ መመገብን ለማቆም አዲስ አመትን አስተካክለው ለሚወስኑ ግለሰቦች እቅዳቸው ይሳካ ዘንድ አማራጭ መስጠት ነው። የቪጋኖሪ ዩኬ ቃል አቀባይ ቶኒ ቨርኔሊ እንቅስቃሴውን ተከትሎ በመጣው ፈጣን ፍላጎት መደነቃቸውን ይናገራሉ።
There's a lot of groups out there that tell people reasons
ሰዎች አትክልት ምግቦችን እንዲመገቡ የሚመክሩ እጅግ ብዙ ቡድኖች አሉ። ነገር ግን ሰዎች አትክልት ምግቦችን እንዲሞክሩ የሚያደርጉ አትክልት ተመጋቢ አንድም ቡድን የለም።
ቬጋኑሪ የተሰኘው እንቅስቃሴ አዘጋጆች ከስጋና ከእንስሳት ተዋጽኦች የመረጠን እንቅስቃሴ ከዩናይትድ ኪንግደም አልፎ በሌሎች የአውሮፓ ሀገራትም ተቀባይነት ያለው ጉዳይ ሆኗል ይላሉ። የተቋሙ ቃል አቀባይ የሆኑት ቶኒ ቨርኔሊ ለዚህ ምክንያት እንዳለው ነው የሚናገሩት። ምክንያቱ ደግሞ ከእንስሳት ደህንነት በላይ የሰዎች ጤና አሳሳቢ ነገር መሆኑ ነው። ጤናማ ያልሆነ ከፍተኛ ውፍረት አጠቃላይ የጤና ይዞታ አብይ ትኩረት መሆኑንም ነው የሚገልጹት። አለቀጥ መፈርና የልብ ህመሞች ለሌሎች የእድሜ ዘመን በሽታዎች አጋላጭ መሆን ቀዳሚ እንደሆኑ ሳይንቲስቶች ይናገራሉ። ከዚህ በተጨማሪ ደግሞ ስጋ ተመጋቢ መሆን በአካባቢ ላይ የሚያመጣው ጉዳትም አለ። ቨርኔሊ ታዲያ የተቋማቸው እንቅስቃሴ ሰዎች ስጋ መመገብ በመቀነስ ሊያገኙት የሚችሉትን ጠቀሜታ እንዲገነዘቡ እንደሚያግዝ ነው የሚናገሩት።
And the last few years it's been about a third of participants who said
ባለፉት ጥቂት አመታት አንድ ሶስተኛ የሚሆኑ ሰዎች ለአንድ ወር ያህል ከመከሩት በኋላ በቃ ትክል ተመጋሚ ብቻ ሆናለሁ ይላሉ። ይህን የሚወስኑበት የመጀመሪያው ምክንያት ከተጠበቁት በላይ ቀላል ስለሚሆን ነው። ከዛ ደግሞ የተቀሩት 75 ከመቶ የሚሆኑት ደግሞ ስጋ መመገባቸውን አላቆሙ፣ ነገር ግን የስጋና የወተት ተዋጽኦ መመገባቸውን በ50 ከመቶ ቀንሰዋል።
ኢንዲካውር በዩናይትድ ኪንግደም ከስጋ ነጻ የሆኑ ምርቶችን ለግዙፍ የምግብ ሻጭ መደብሮች የሚያቀርቡ ተቋማት አማካሪ ናቸው። ካውር አትክልት ተመጋቢነት ከጤና ጠቀሜታው አንጻር ትኩረት ሊደረግበት ይገባል ይላሉ። ነገር ግን ሙሉ ለሙሉ ስጋም ሆነ የወተት ተዋጽኦችን መመገብ ከማቆም ይልቅ መቀነሱ ላይ ትኩረት ቢደረግ መልካም እንደሆነ ነው የሚመክሩት።
We should probably start thinking about plant-based
as ሰዎች አትክልት ምግቦችን የመመገባቸውን ሁኔታ መመልከት ያለብን እንደ ዘላቂያዊ አጀንዳ ስጋን እንደመቀነስ ነው። የአትክልት ተመጋቢዎችን ፍላጎት ማሟላት አለብን። ይሁን እንጂ በጤናና በዘላቂ የምግብ ስርዓት ላይ ማተኮር ይኖርብናል።
ቬጋኑሪ ጀርመን፣ ዩናይትድ ስቴትስ እንዲሁም ደግሞ ቺሊን ጨምሮ በሌሎች 7 ሀገሮች ቅርንጫፍ ያለው ተቋም መሆን ችሏል። ይሁን እንጂ የገበያ ትንታኔ ባለሙያዎች የቬጋኑሪን ውጤት ለመለካት ጊዜው ገና ነው ይላሉ።
አድማጮቻችን እንዲሁም ተመልካቾቻችን ጋቢና ቪኦኤ ከሰኞ እስከ አርብ ድረስ ወጣቶችን የሚመለከቱ የተለያዩ ዝግጅቶችን ሲያቀርብላችሁ ቆይቷል። ነገና ከነገ ወዲያ ደግሞ ካቀረብናቸው ዝግጅቶች የተወሰኑትን መራርጠን በድጋሚ እናስደምጣለን። ለዛሬ ያዝነው በዚህ ተጠናቋል። አብረናቸው ያመሸነው ሀብታም ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ነው። በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማብቂያም ይሁንላችሁ። ምን ተመኝተናል።